ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዛሬ ዝግጅታችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ከፍተኛ አመራር ኮሚቴ አባል አቶ ኢያሱ አለማየሁ በነሐሴ ወር 2011 ዓመተ ምህረት ከፍኖተ ዴሞክራሲ ጋር አድርገውት የነበረውን ቃለ ምልልስ የመጀመሪያውን ክፍል እናቀርባለን። ወቅቱ አድርባይ ሙራን ለአዲሱ ሹም የገበሩበት አክቲቪስት ብለው ለራሳቸው ስም የሰጡ ጫማ የሚልሱበት አንጃ ግራንጃች ጠቅላይ ሚኒስትር እያሉ ሲተራመሱ የነበረበት ነው። በወያኔ ሰላይነት የሰለጠነው ሹም የፖለቲካ ውቀቱ በጣም ውሱን በመሆኑ አፉን በከፈተ ቁጥር ከሐቅ ይላተማል። ግብስ ነውና ሲስቁበት የሳቁለትም ይመስለዋል። በወቅቱ ቸና ሸ እያለ ይዘላብር ነበርና በተሰጠው መልስ ዝግጅታችንን እንጀምራለን።
በሸና ቸ ሞቱ በሸና ቸ
ያንን እናሸንፋለንና እናሸንፋለን። ባይከፋፈል ኑሮ ምናልባት እኛም ይሄ ሁሉ ስቃይ ባልገጠመን ነበር።
በሸና ቸ ሞቱ በሸናቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወት በሸናቸ የዚያ ትውልድን ገንድ እውነቱን የፋቅ ጥቁር በመለቅለቅ ደፋፍንም ብንጓዝ አቁም በመደበቅ ፍትካላ ገኘን እንኳን የሰው ደም የውሻም ደም አይደርቅ በሸናች አው ቀን ቀኑንም ጥሎት መፋረዱ ላይ ቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረግ ጊዜው ዛል እንጂ ካቁም አይመለጥ በሸናች ሞቱ ተረት ተረት ከባለ ምን አይነት ተረት ነው ትውልድንም ያረክ ትውልድንም ያወርድ እንኳንስ በሚወሰን አልተባለም በደም ደም የተነከረን እጅን የሳሙ በቸበሸሞቱ ያሉ መሰረት ምንድነው ጥቅሙ የግማሽ ሚሊዮን ህዝብ የተረገፈው እሁን ኮሎኔልዬ በሁለት ፊደላት በቸሸ ምክንያት ነው ለሁለቱ ፊደላት ለቸሸ ተብሎ ሰጎዳን አይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቡ ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሸን ፊደላት ኢሕአፓ ሰርቆት ነው አሊያም ያጣድፍ የነበር የዛን ትውልድ ሞት ከደርግ ጅጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባወት ለቸናሽ አልሞትንም እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መሸርሸር ለቸናሽ አልሞትንም መስዋዕትነትን ደፍረን ወሰድነው ጥፍራችን ሲነቀል አምቀን ይቻልነው ወፌላላ ገብተን የተበጣጠፍነው የተተለተልነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጥፈት የት ማከላዊና ከርቸልያንም በቃኝ የተንጠለጠልነው እውን እርሶ እንዳሉት በቸሸ ምክንያት ነው ጋሰር ከፎብን ጫውታነትን ሶብን የተቀጣጠን ነው ለቸለሸ ሳይሆን የመሬት ላራሽ ህዝባዊ መንግስት የብሔረሰብ ጥያቄን ግበን ነው ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቱ የተቀመጡበት ከኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት ለቸናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን እንደፈን ይወሰን ነው ጥፍራችን ሲነቀል አምቀን ይቻል ነው ወፌላላ ገብተን የተንጠለጠል ነው የተሰለጠል ነው የህዝብ ልጆች አካል ለጅበት ሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምብኝ ብለን እንጂ የጁዳን ስራ እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለቸናሸ ብለን ህይወት ካልከፈልን ስደት አልገባ ለቸ ሞቱ ያሉት ያን ብርቅዬን ትውልድ የሱ ቀን ሲመጣ ያነሱታል በግድ እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምድረ ጫጉላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቀው ይጫኑ ክደት የበዛበት ክፉ ነው ዘመኑ ይህን ከሃዲ ምሁርን ለመቀመጫሙት በክብር ይጋብዙና ለግሞ ይጋልቡት ዶክተር አብይዬ በኢህአዴግ እየሞት ያንጃው አለቃ እንጂ ያደነጋገሩት እውነተኛው ታሪክ ሁን ለብሶ ጠፍቶት በብቶ ውስጥ ያሉት አው ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደል ነው እስቲ ብሎ ይመስክሩ ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት ያባ ሰርቆት ነው አለም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነቆት ነው የሰኑ ደብቆት ለቸናሸ ሞት ተረት ተረት ከባለ ብረት ሊያጠፉን የባቦት እኒያ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሸ ነበር ህይወት ያረገፍ ነው ብለው ይመስክሩ በቸናሸ ሞቱ በቸናሸ ሞቱ መስዋዕትነትን ደፈን ይወሰን ነው ጥፍራችን ሲነቀል አምቀን ይቻል ነው ወፌላላ ገብተን የተበጣጠስ ነው የተሰለተን ነው የህዝብ ልጆች አካል ለጅበት ሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለቸናሽ እኛ ለቸናሽ ህይወት አልገበርንም ቤት ንብረትን ጥለን ከቶ አልተሰደድንም ለቸናሽ ሞቱ ይበቃል ተረቱ
ውድ የፍኖተ ርእይ ተመልካቾች በዛሬ የገጽ ለገጽ መርሃ ግብራችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መስራችና የከፍተኛ አመራር ኮሚቴ አባል ከአቶ ኢያሱ አለማየሁ ጋር ቆይታ እናደርጋለን በቅድሚያ አቶ ኢያሱ አለማየሁ በወቅታዊ ጉዳዮች ላይ የድርጅቶን እይታና ሐሳብ ሊያወያዩን ስለቀረቡ እናመሰግናለን በኢህአፓ እይታ በኢትዮጵያ ያለው ነባራዊ ሁኔታ ምን ይመስላል?
ብዙ ሰዎች በአሁኑ ጊዜ ለምንድን ነው ኢህአፓ ይፎቶ ጋቢነትን ተቀብሎ ከህቡነት ወጥቶ በውስጥም በደጅም ያሉት አባላት በይፋ ሲንቀሳቀሱ ወይም ሊንቀሳቀሱ ይሞክሩማ እና ይበላል እና እኛ በበኩላችን ከህቡነት ስለመውጣት እና በውጭ ያሉ ሞዳገራቸው ስለመመለስ ብዙም ምክር እና አስተያየት የምንሻ አይደለንም እናቱም ከህዋይነት ወጥተን በይፋ መብታችን ተከብሮ ተረጋግጦ በህጋዊ ህልውናችን ታውቆልን መንቀሳቀሱን እንፈልጋለን ለዚህ ብለን ስንታገልም ብዙ አመታት እንዳሳለፍን ሁሉ ሰው ያውቃል እኛ ለምንድነው አሁን ባለው ግርግር ወደ ድርጅት ለብዙዎች ወደ ወሰዱት አማራጭ ማንጋበት ብዙ ምክንያቶች አሉ እሱን ለማስረዳት ሞክራለሁ በቅድሚያ ግን ማለት የምፈልገው ምንድነው የመጣው ሁናቴ ለውጥ መጣም የሚባለው ሁሉ የመጣው በህዝብ ትግል በህዝብ ረጅም ጊዜ ትግል ነው። ህዝብ ታግለው ህዝባችን ታግሎ የወያኔን የከፋፋይ ፖለቲካ ሰባብሮ የጥበት እና የጥንፈኝነት ፖለቲካም ያራምዱትን የነበረው አቸንፎ ህብረቱን አጠናክሮ በኢትዮጵያዊነት የበላይነት ባደረገው ትግልና በከፈለው መስዋዕትነት ብዙ ሺህ ሰው ነው ህይወቱን የሰጠው። ብዙዎች ደግሞ ያው ለእስር ተዳርገውና ለሲል ደግሞ ገብረሲል በጣም ከባድ በሆነ ስቃይ ተዳርገው አሁን እየተደረደረና እየተሰማ እንደመጣው ይሄ ነው ወያኔን ያዳከመው። ይሄ ነው ወያኔን ወደ ቀውስ የከተተው። ይሄ ነው ወያኔን ያሽመደመደው ብለን እናምናለን። ይሄንን ትግል እኛ ራሳችን እንዴት አግለን 4 አመት 5 አመት በህቡ ታግለን ወያኔን እንዲያርገን ብሎ ግለሰቦች የሚወስዱትን አንቀበልም። መጀመሪያ ታሪካችንን እናስከብራለን። የህዝብን ትግል ሚና እናስከብራለን። እና ይሄ ደግሞ የተደረገው ትግል ለመሰረታዊ ለውጥ ነው፣ ለጥገና ለውጥ አይደለም። ወያኔን ወይም ኢህአዴግ የሚባለውን ጭምብላቸውን በአዲስ መንገድ ለማስቀጠል አንዳንድ እድሳት አድርጎ እንዲቀጥል ለማድረግ ሳይሆን የወያኔ ስርዓት እንዲወድቅ እንዲገረሰስና ህዝብ የበላይነትን የሚያገኝበት ካህሊነትን የሚያገኝበት ስርዓትን ይመጣ ነው። ለዚህ ነው ደም የፈሰሰው። የሁሉ አመት የተከፈለው መስዋዕትነት ይሄ ነው እንጂ የህዝብን የዲሞክራሲ እና የመፍት ጥያቄ ለአንድ ግለሰብ ወይ ለአንድ ቡድን ለመስጠት አይደለም የተደረገው ትግል። እዚህ ላይ እንግዲህ ልዩነት አለ፣ ግምገማ ልዩነት አለ። ከዚህ ደው አሁን ዝም ብለን ከጨዋቱ ጋር ማንደባለቀውና እንዴ ቆይስታ እንዴ ረጋን በልና ነገሮችን አመጣጣቸውንም ወደፊት ሊኖራቸውን የሚችልውን አንደምታና አካሄድ ኒም እንለው ለዚህ ነው። እና እኛ ምንድነው ይሄ ነገር ከተረገጠና እንትን ካል ማንም ቢሆን ማን ኢህአዴግን አድሶ አጠናክሮ እንዲቀጥልብን አንፈልግም። ይሄ ማሽንፈት ነው። እንዴ እንደ ሽንፈት እናዋለን። ይሄ በአቋራጭ የመጣ ነገር ነው። ይሄንን መጀመሪያ ማስቀመጥ ፈልጋለሁ። ሁለተኛ አመጣጡ የዚህ አዲስ ባለስልጣኖች አመጣጥ ደግሞ የባዕድ እጅም አለበት። ወያኔን ከጥፋት ለማዳን ነው እንጂ ወያኔን ለማስወገድ አዲስ ህዝባዊ ስርዓትን መንገድ ለመክፈት አይደለም። ይሄ እንግዲህ ጥቅም ያላቸው ባዕዳን ይሄንን ስርዓት እናድነው የኛ ጠቃሚ ስርዓት ስለሆነ እንደምን ብለን አድሰን በዚህ በዛች ብለን አድሰን እናስቀጥለው ብለው ተሯሩጠው ያመጡት መሆኑን እንግዲህ አሁን እየተጋለጠና እየተገለጠም ነው። ስለዚህ የባዕዳን ጣልቃ ገብነት በተለይ አሜሪካና የአረቦች የኛን የህዝብ ትግል ባጭር ለማስቀረት ያደረጉት ሰፊ ጥረትና ሰፊ ምክክርና ሴራ መሆኑ ደግሞ እኛ እናምናለን። ሀቁም ይሄ ነው። እና ይሄን እንግዲህ አንቀበልም የሚሉ ወይ ከዛ ሂደት ውስጥ ያሉ ናቸው፣ አለዛ ደግሞ ስለ ሀገራቸው ምን እየተሰራ እንደሆነ በሚገባ ማወቅ የማይፈልጉ ናቸው። እኛ ቂመኛ ወይም አክራሪ ናቸው ይባላል። እኛ ቂመኛና አክራሪ አይደለንም። ብንሆን ደግሞ ተገቢ ነው። የኢትዮጵያ ጥቅም፣ የኢትዮጵያ ህልውና፣ የኢትዮጵያ ህዝብ ፍላጎት እስካልተማራ ድረስ አክረረን እንቀጥላለን፣ አምረረን እንታገላለን። ይሄ ነው የኛ አቋም። ጥያቄዎቹ ከተመለሱለት ህዝብ እኮ አይደግፈንም፣ ህዝብም ዞር በሉ ይለናል። ስለዚህ አንቀበልም። መንግስቱ የመጣ ጊዜ አይተነዋል፣ መለስ ዜናዊ የመጣ ጊዜ አይተነዋል። ብዙ ጫጫታ ይደረጋል። እነ መለስን ደግፉ ያሉን ልጆቻችን ያሏቸው ያበረታቷቸው እኛን እንደ አክራሪ ያዩን በእኛ ሬሳ ጠቅጥቀው ሲገቡ ወግተውን ወደ አዲስ አበባ ሲደርሱ ሁሉ በጨብጨባ ያተቀበሏቸው እንደነበሩ እናውቃለን። ተማሪዎች ደግሞ አይሆንም ብለው ደግሞ እነሱም ተገለዋል። እዛው አዲስ አበባ ላይ ግን ደጋፊ ነን ያሉ ብዙ ነበሩ። እኛ ግን ያ አይደለም እንትን ያለን የዴሞክራሲን መሰረትና የህዝቡን ፍላጎት የጣሱ ናቸው የሚጥሱም ናቸው እናውቃቸዋለን። በኢትዮጵያ አይጠቅሟትም፣ ዘረኞች ናቸው፣ ከፋፋዎች ናቸው፣ ጠባብ ብሔርተኞች ናቸው ብለን በዛ አቋማችን እንግዲህ ጸንተን ያው 27 28 ዓመትም ታግለናል። አሁንም እኛ ለኢትዮጵያ የሚወጅ ስርዓት ከመጣ ኢትዮጵያ ህዝብ ሆ ብሎ የሚቀበለው አይደል? የተወሰነ በባዕድ ሀገር እና በእንትን በከተሞች ያሉ ስሜታዊ ድጋፍ እናንተን አይደለም። ጥያቄዎቹ ተመለሱ ወይ? ምን ተሰራ? ምንስ ታቀደ? ስንልግረኛ ያቀረብናቸው ጥያቄዎች ልዩኛ ጥያቄ ምንደራደርበት ጥያቄ ምክንያቱም ያ ምን ፈልገው እዚህ ቦታ መሾም አለመሾም የሚል ነገር አይደለም። እኛ ምን ፈልገው የህዝብ ጥያቄ መልስ እንዲያገኝ ኢትዮጵያ አንድነቷ ተጠብቆ ዴሞክራሲ ሰፍኖበት ነጻ ሀገር እንድትሆን ነው የምፈልገው። ለዚህ ነው እስከዛሬ የታገልነው ከሶስት ስርዓት መታገላችን ነው እንግዲህ ይሄስ ካልተማላ ደግሞ ምን ቀጥለው ትግል ይሆናል ማለት ነው። እና የጠየቅነው ጥያቄና ምን ጠየቀው ጥያቄኛ ልዩ የድርጅት ጥያቄ የለንም። ቦታ መደራደር እዚጋ ሹሙን እዛጋ አስገቡን ምን ነው ነገርም የለንም። ያለን ጥያቄ አሁን ባጭሩ አስቀምጣናችሁ የነበረው ሁሉም የፖለቲካ እስረኞች ይፈቱ። ለውያኔ የሚጠቅም አዋጅ ለማውጣት ጊዜ አይፈጅባቸው። ግን ጸረ ህዝብ ቢሆኑ የጸረ ሽብር የፕሬስ በሚመለከት የግብረሰናይ ድርጅቶች በሚመለከት ደስ ያለ አዋጆች አላቸው። እነሱ ሻሩ ሲባሉ ቆያጠና ነው ይላሉ። ምን ማለት ነው ቆያጠና ነው? የምህረትና ያንተን አዋጁ ግን ወዲያውኑ ይወጣል። ስለዚህ ያልሆነ ነገር እናይበታለን። እና ሁሉም የፖለቲካ እስረኞች ይፈቱ። ያፓም የተፈቱ የሉም፣ አንድም የተፈታ የለም። እነሱም ይፈቱ አብረው። አለበለዚያ ገለዋቸው ከሆነ ደግሞ ሁሉንም ገለው ከሆነ ደግሞ ገለናቸዋል ይበሉንና እንወቅ። ቤተሰቡም አውቆ እርሙን አውጥቶ ያርፋል ማለት ነው። ሁለተኛ ጸረ ህዝብ የሆኑ አዋጆች ይሻሩ ብለናል። ይሄም ጥናት አያስፈልገውም፣ ምንም አያስፈልገውም። ይሄ ፓርላማ የሚባለው ጉድ አዞ ማሻር ነው። ይቻላል፣ ይሄም ይቻላል፣ አልተደረገም። ሶስተኛ የተወሰኑ ድርጅቶች ህገወጥ የተባሉት ሲነሳላቸው ለምሳሌ ኢህአፓ አልተነሳም፣ በይፋ አልተነሳም። ህገወጥ ተብሎ እስከ መታሰር እስከ መሳደድ የደረሰ ድርጅት ነው እሱ፣ ለምሳሌ አልተነሳለት። ይሄ ዋና እንትን አይደለም። ዋና ጥያቄም ነው ግን ሁሉንም ኃይል ያሳተፈ በርዕዮተ ዓለምና በድጋፍና በብዛትና ማነስ ሳይሆን ሁሉንም ኃይል ያሳተፈ የሽግግር ሂደት ይኖር ብለናል። ይሄንን ጠቅላይ ሚኒስቴሩ የገባው አይመስለኝም። ምክንያቱም ሽግግር ሂደት ላይ የተሳተፉ ኃይሎች ሁሉ ሚኒስቴር የሚሆኑ አድርጎ ነው የወሰደውና እኛ 27 ሚኒስቴር ቦታ ነው ያለን፣ ድርጅቶች ብዙ ናቸው፣ እንዴት ይሆናል አለ። እንግዲህ አልተረዳሁም ማለት ነው። የሽግግር ሂደት ምን ማለት እንደሆነ ምንም አልገባውም ማለት ነው። ቢገባው ግን የሽግግር ሂደት ምንድነው? ሁሉም የሚመለከታቸው በጠረጴዛ ዙሪያ ቁጭ ብለው እዚህ አሜሪካ መጥቶ ጥያቄ 3 ደቂቃ ይሰጣቸዋል። ጠይቁኝ እኔ መልሳለሁ። ከዛ ወደ ማብራሪያ ጊዜም አልነበረም። እንደዚህ አይነት ጨዋታ ሳይሆን ድርጅቶች በሙሉ የሚመለከታቸው ተሰብስበው በደንበኛ በተወሰነ አጀንዳ ማለት ነው አገራችን እንዴት ነው ወደፊት እንዴት ልትሄዳለች፣ ልዩ ልዩ ጥያቄዎች አሉ፣ ልዩ ልዩ ድርጅቶች ልዩ ልዩ አስተሳሰብ አላቸው። ያን ውይይት ማድረግ ያስፈልጋል። አቅጣጫው እንዴት ነው ብሎ አሁን አዲስ አበባ ላይ ሊታወጅ የሚታሰበውና አሁን ደግሞ ተጠርተው የተሰባሰቡ ያሉ ቡድኖች የነሱ ፍላጎት ከህዝብ ፍላጎት ጋር ይገናኛሉ አይገናኝም? ይሄንን በዛ ነው የምንፈትሸው። የማያምሩ እንትኖች አካሄዶች እያየን ነው የሚያሰጉ እና ደስ የማይሉ አካሄዶችም እያየን ነው። ይሄንን በሁሉ ተሰብስበው ሁሉ ድርጅቶች ተሰብስበው ልዩ ልዩ አቋም ያላቸው ግን ለኢትዮጵያ በሚል በኢትዮጵያዊነት ለኢትዮጵያ ይሄ አቋም ብንይዝ ያዋጣል፣ የመንግስት መዋቅሩ እንዲህ ቢሆን እሱ አይደለም የሚወስንልን። ጠቅላይ ሚኒስትር ሁለት ጊዜ ካገለገለ ይበቃዋል። ማን ነው እሱ ወሳኝ ያደረገው? ሶስቴም ልንል እንችላለን፣ አንዴም ልንል እንችላለን። የጠቅላይ ሚኒስትሩ የአንድ የተመረጠ መንግስት ምን ያህል ጊዜ እንደሚቆይ የሚቆየውም ህዝብና ድርጅቶች በስምምነት ነው፣ በአንድ ሰው ውሳኔ አይደለም። ለአንድ ሰው ውሳኔማ ልንታገል አንችል። የአንድ ሰው ውሳኔ እኮ ነው በደርግም በመንግስቱ በወያኔም በመለስ ሀገር ያጠፋው እና ይሄንን ለዚህ አይደለም የታገለው። ስለዚህ ያ ሂደት ይኖርና ሁላችን እንወያይና ሁሉ አብዛኛው የሚወስነው ነገር እንግዲህ ወደፊት መሄጃ ይሆንና የሽግግሩ መንግስት ምን ይባለው ከዛ በኋላ የሚመጣ ነገር ነው በሚፈልጉና ሊያቋቁሙ በሚችሉና ህልውና ባላቸውና አቅም ባላቸው ሊቋቋም ይችላል። ያኔ ድርጅቶች ለምሳሌ አንድ ነው አቋማችን ብለው አንድ ይዋሃዱ ይችላሉ። የጋራ የጥምረት አቋም ሊይዙ ይችላሉ። የህብረት ድርጅት ሆኖ ባንድ ላይ ባንድ ድምጽ ሊመጡ ይችላሉ። በሱ ትዛዝ አይደለም፣ በጠቅላይ ሚኒስትሩ ትዛዝ አይደለም። ተዋሉ ተጨፍለቁ። ይሄ ራሱ ኢዲሞክራሲያውን አሰራር ነው። እና ይሄን ነው ማለት ነው። እኛ ይሄንን ስለምንል አብረውን ቢሉ ነበር የሽግግር ሂደት የሚሉ ነበር። አሁን ወደ መግባቱ እንገባለን ብለዋል። እንግዲህ የነሱ አቋም የራሳቸው አቋም ነው። የኛ አቋም ግን ይሄ ነው። እና ሁለተኛ ሶስተኛ ደግሞ ወያኔ በስልጣን አለ። አሁንም ተዳክሟል፣ ቆስሏል። በርግጥ ግን ወያኔ አልወደቀም፣ ወያኔ አልተወገደም። እኛ ደግሞ ወያኔ ጠላታችን ነው። ስለዚህ ባለ ሁናቴ ላይ ሙሉ አመኔታ አድርገን ራሳችን ግንባራችን የምንሰጥበት ምንም ምክንያት የለም። እና ህቡ ያሉ ጓዶችን ደግሞ ውጡና ተጋለጡና ይወቋችሁና እርምጃ ወስድባችሁ ልንላቸውም ደግሞ ምንም መብት የለንም፣ ስልጣንም የለንም። በዚህ ላይ እነዚህ ሁሉ ነገሮች በማየት ነው እንግዲህ የመጀመሪያ እስቲ የሽግግር ሂደት ይደረግ። ይሄ የተደረገ አይደለም። በጠቅላይ ሚኒስትሩ ስራ የምናየው ምንድን ነው? ጸረ ህዝቦችን፣ ህዝብን የበደሉ ወንጀለኞችን መጋበዝ፣ ማቀፍ፣ ቤተ መንግስት ማስገባት ነው የምናየው። ለኢትዮጵያ ያታገሉትና የወደቁላትን መጀመሪያ እስቲ ከእስር ቤት ይፈቱ። አልተፈቱም ስቶቹ እንጂ ቀይ ሽብር ያካሄደውን ፋሽስት ና ብሎ መጋበዝ ደግሞ በዛው ጣሊያን ኤምባሲ ያሉት ደግሞ ወንጀል ሰርተዋልና አይወጡም ማለት ምን ማለት ነው? አለቃቸውን እየጋበዙ ታች ያሉትን ሰዎች ወንጀል አላቸው ብሎ እንትን ማለት ያስገምታል። እና ብዙ እንደዚህ ነገሮች አሉ። እኛ ስሜታዊ አይደለንም። ስሜታዊነትን ፖለቲካና ስሜት ጫጫታ አይሰራም። የፍቅር ይቅርታ ምናምን ሁሉ በፖለቲካ ያለው ትርጉም በጣም የተለየ ነው። በሃይማኖት ሌላ ነገር ሊሆን ይችላል። እኛ በዛ አይደለም እንሄደው። በፖለቲካ በደንብ ወንጀለኛ ጥፋቱን አምኖ ለፍርድ ቀርቦ ህዝብ ደግሞ ያለቀሰ ህዝብ ያለቀሰብ እሺ ምረት አድርጌያለሁ ሲል ነው እንጂ አንድ ግለሰብ ከየት መጣ ሳይባል 28 አመት ወያኔ ውስጥ ሲሰራ የቆየ ግለሰብ መጥቶ ምረት አድርገናል ናና ሀገራችን ተመልሰ ግዛን እሱ ያሰቃያቸውን ያሳደዳቸውን ተመለሱ የሚል ምንም አይነት ጥረት ሳይደረግ በሞላ ወንጀለኞች ኢትዮጵያ ማጥፋት ያስፈልጋል፣ ኢትዮጵያ ትጥፋ፣ ኢትዮጵያዊ አይደለንም፣ በጎራዴ ነው አንገታችን ምን ቆርጠው ያሉ ወይም በቀይ ሽብር ወንጀል የተሳተፉ እነሱን መሰብሰብ ላይ ነው የተያዘውና ይሄ ሁሉ ለኛ የሚሰጠን ምልክትና አንደምታ ጥሩ አይደለም። ስለዚህ ምንሮጥበት ምክንያት የለንም። የጠየቅናቸው ጥያቄዎች የህዝብ ጥያቄዎች እስቲ ይሟሉ፣ እስረኞችን ለቀቁ፣ ጸረ ህዝብ የሆኑ ህጎች ይሻሩ። የአንድ ሰው አይደለም የአንድ ሰው ስልጣን ለማዳበር አልታገልንም፣ መቼም እንታገል አይሆንም፣ እንቃወማለን እንደውም። ስለዚህ ህዝባዊ መልክ የሚኖረው ለውጥ ለማምጣት የሽግግር ሂደት ይጀመር። ሁሉን ያቀፈ ነው ያለው፣ ማንንም አለየንም እዚህ ላይ። እና ኢህአፓ ለዚህ ነው በዚህ እንትን ውስጥ ያልገባው። በኢህአፓ ስም ከዚህ በፊት እንዲሁ ወያኔ ጋር ካልሄድን ብለው የወጡ የተባረሩ ጥቂቶችን መድረክ ሰጥቶ ኢህአፓ ልክ እንደገባ ወይም ኢህአፓ ጥያቄ እንደጠየቀ ወይም ኢህአፓ ጠቅላይ ሚኒስቴር እንዳለው አድርጎ ለማስመሰል የተሞከረው እሱ ራሱ ሻጥር ነው። ምንም ከበፊቱ ከወያኔ መንገድ አለመሻሻልን ያሳያል። አሁን ኢትዮጵያ ውስጥም እንደዚሁ ድሮ ፎረም 84 ምን እንደተባለው ሌሎች ደግሞ እንደዚሁ ሰብስቦ ኢህአፓዎች እኛ ነን ለማለት የሚደረገውን ደግሞ ሴራ እኛ እናውቀዋለን። ይሄ ሁሉ መልካም መንገድ አይደለም። እኛ እነሱን አሁን አዛዥ ናዛዥ የሆኑ አረቦቹ አይወዱንም። በነበረን ኢትዮጵያዊ አቋም ገባናል፣ እኛ እንድንኖር አለመፈለጋቸው። አሜሪካም ኢህአፓን ለምን እንደሚጠላ እናውቃለን። አሜሪካን ኢምፔሪያሊዝም ብለን ተዋግተነዋል። በኃይለ ሥላሴ ጊዜ ከሀገራችን እንዲወጡ አድርገናል። የምናፍርበት አልበት መንኮራበት ትግል ነው። በደርግ ጊዜ ግን ከእነሱ ጋር ምንም ጠብ ስላልነበረን ጠባችን ከሶቪየት ዩኒየን ከሶቪየት ህብረት ደርግን ከደገፈው ጋር ስለነበረ ከእነሱ ጋር ምንም ጠብ አልነበረ። ግን ቂማቸውን ይዘዋል። ያችን ቂማቸውን ይዘው እኛን ለማግለል እና እኛን አሽቀንጥሮ ለመጣል እና እኛን ደፍጥጦ ለማለፍ የሚደረገው ጥረት አለ። ይሄንን ደግሞ ተካፋይ መሆን አልነበረባቸውም። አዲስ ነን የሚሉት ሹሞች ግን ዋና ተካፋይ ሆነዋል። እና ስለ ኢህአፓ መጥፎ ነገሮች ጠቅላይ ሚኒስትሩ የተናገረው ስለ መሰረት የሌላቸው ነገሮች ነው የተናገረው። ማውቀው ነው የደርግን ነው ያኔን ክስ እና ሽሙጥ ነው የደገመው እኛ ለሱ በቦታው መልሰተናል ያው እዚህ ማንሳት ላይ ማልፈልግም እና ይሄ ነው የኛ ጥያቄ ያለን ምክንያት ይሄ ነው ከቡነት ከአገር ቤት ያልወጣን ምክንያት ይሄ ነው እናቱም ካደጋ ውጭ አይደለንም መፍታችን አልተከበረም የኢትዮጵያዊነት አርማ አሁንም በአደጋ ላይ ስለሆነ ያስኪ ወደንባርጎ ተረጋግጦ እስኪደላደል ድረስ ደግሞ እኛ ትግላችንን በያዝነው መንገድ መቀጠል ይሻላል ብለን ነው የቆምነው ማለት ነው።
ለውጡ ፍር ነቀል መሆን አለበት ነው። ስንት ፍር ነቀል ነው ያገሩ? ፍር ነቀል ማለት እኮ የነደብ ትግል ማለት ነው። ኃይለ ሥላሴን ደፍጥጬ ገድዬ ቢሮቻቸው ላይ ካልሰራው መንግስት አልሆንም ማለት ነው። መንግስቱ እንደምን ይያባረረ ከዚህ ሀገር ካላወጣው መንግስት አይሆንም ማለት ነው። ስነቀው ተሱ አንዱን በፍጣሽ ያለፈ ተኛ ሸናፊ ነው ወስላቅ ያሸናፊ
አዲሱ ሹም ስነቀለውጥን ሰውን ከመንቀል ከመግደል ጋር አመሳስሎታል። ለመሆኑ ስነቀለውጥ ማለት ምን ማለት ነው?
አግሬ እኛ ደግሞ በመንወስደው ወሰድነው አቋም ዛሬ ሳይሆን ከአጣለ ስላሴ ዘመን ጀምሮ ስርነቀለውጥ ያስፈልጋል ብለናል። ስርነቀለውጥ ለምን ነው የሚያስፈልገው? ስርዓቱ የበሰበሰ ስርዓት ሲሆን፣ ስርዓቱ ጸረ ህዝብ ሲሆን፣ ስርዓቱ ደግሞ በጥገና የሚለወጥ ሳይሆን አማራጭ የለውም። ስርነቀል ማለት ያለውን ስርዓት መደምሰስ ማለት ነው። ያለውን ስርዓት መደምሰስ ማለት ሰውን እያሳደዱ መግደል፣ ሐውልት ማፍረስ፣ መጻፎቹን ማቃጠል፣ ቅርሳችንን ሁሉ እንትን ማለት ማውደም ማለት አይደለም። ይሄ በጣም ዝም ብሎ ግልብ አመለካከት ነው የሚሆነው። ስርነቀለውጥ ማለት ስርዓቱን ማፍረስ ማለት ነው። ባጣል ስለዚህ ፊውዳል ስርዓት ነበር። ምንድነው እንትን መሰረቱ ምንድነው ስንል መሬት በባላባቶች በፊውዳሎች እጅ መግባቱ፣ አርሶ አደሩ ጥሰኛ መሆኑ፣ ጥሰኛ አልነበረም የሚሉን መጥተዋል። አሁን ጉድ ነው። ጥሰኛና ገባር መሆኑ፣ መሬት ላራሹ ይሁን ባለቤት ይሁን የመሬቱ የራሱ የመሬቱ ባለቤት ይሁን፣ ይሄ ዋናው ነበር። ሁለተኛ ዴሞክራሲ። አጼ ስላሴ ባጤነታቸው ስዩመ መለኮት ነው የሚባሉት የእግዚአብሔር የሰጠን ንጉስ ናቸው ተብሎ ነው የሚታመነው። በዛ መሰረት እሳቸው ናቸው ሁሉ ነው የህጉ ምንጭ፣ የስልጣኑ ምንጭ፣ የገንዘቡ ምንጭ አጼ ስላሴ ናቸው። እና ዲሞክራሲ አልነበረም። ፓርላማውም የይስሙላ ፓርላማ ነበር። ከራሱ ደሞዝ ጭማሪ ውጪ ወጣው ምግ ያለ አይመስለኝም። ተጽፎ ይሰጣል፣ ያጸድቃል። ከዛ ወዲያ የተቀየረ ነገር የለም። በደርግም በወያኔም የተቀየረ ነገር እንደሌለ ሁላችን እናውቃለን። ስለዚህ ስርነቀል ነው ስንል ህዝባዊ ዲሞክራሲ መኖር አለበት። ህዝባዊ መንግስት ያለው ነው የታገል ነው ያን ጊዜ ጀምሮ። ህዝባዊ መንግስት ማለት በዲሞክራሲ መሰረት እኩልነትና ዴሞክራሲን መሰረት አድርጎ የህዝብ ጭቆናን አስወግዶ የሚቋቋም መንግስት ማለት ነው። ይሄ እንደዚህ አይነት መንግስት ሁሉ ነገር ይፈታል ወይ መፍትሄ ይሰጣል የሚልም እንትን ግምት የለንም። ግን ያን መጥፎ ስርዓት ያፈርሰዋል ማለት ነው። ወያኔ አሁን በዘረኝነት በብሔር ልዩነት በአምባገነንነት ላይ የተመሰረተ ህገ መንግስት የሚለው አለው። አወቃቀሩ ሁሉ ዘረኝነትን ኢትዮጵያን የመከፋፈልን መንፈስ የሚያሳይ ነው። የወያኔ ህገ መንግስት የሚጠበቅና የሚሻሻል ሳይሆን መፍረስ መሰረዝ ያለበት ነው። ህዝብ በራሱ ውሳኔ በራሱ ፍላጎት በራሱ ድምጽ የሚበጀውን ህገ መንግስት ማምጣት አለበት ማለት ነው። መቅረጽ አለበት፣ ማጽደቅ አለበት። የወያኔ እንግዲህ ስርዓት ስንል ሁሉንም እናፈርሰዋለን። ምክንያቱም በዘረኝነትና በልዩነት በክፍል ላይ የተመሰረተውም ማለት ነው እንጂ የታሪካችንን የቅርሳችንን የማንነታችን ነገሮች ሁሉ ማፍረስ ሰው መግደል ማለት አይደለም። በፍርድ ሰው መገደል አልበጥም። እኛ በደርግ ጊዜ አውጥቶ ግድያ እኮ የጀመረው በሀፓ ላይ አይደለም። አንድ ሁለት ሶስት የሀፓ አባላት ከስልሳ ሚኒስትሮች ጋር ባለስልጣኖች ጋር ተብሎ ቢገቡም አብዛኛውን የገደለው አጼ ኃይለ ሥላሴ ጭምር የገደለው አለ ህግ ነው፣ ህገ ወጥ ነው። ለፍርድ አላቀረባቸው። የሚያውቁትን እንኳን ለታሪክ አላስቀሩ። በውድቅት አውጥቶ ነው የረሸናቸው። ይሄ ህገ ወጥ ነው ብለናል፣ ያንንም ብለናል። አሁን የምንለው ነገር ነው። እንዲህ አይነት አሰራር አይደለም። እንዲህ አይነት ይሄ አይደለም። ስርነቀል ማለት ነቅሎ ሁሉ ሰውን ሁሉ መጨረስ ማለት አይደለም። ስርዓቱ ግን ማፍረስ ማለት ነው። ምክንያቱም በዲሞክራሲያዊ መሰረት ላይ ነው የሚገነባው። ወያኔ ደግሞ በዘረኝነት ላይ ነው ሁሉ ህጎቹ፣ ህገ መንግስት የሚለው አስተዳደሩ፣ መዋቅሩ ሁሉ በዛ ላይ ተመሰረተ ስለሆነ እሱ ማፍረስ ያስፈልጋናል። እሱ ይቀጥልልን የሚሉ ቆን ተቃዋሚዎች አሉ። አባዚ በአንቀጽ 39 ካልቀጠለልን ክልል የሚለው ካልተጠበቀልን መለያየት አለብን በቃ ፌደራሊዝም የሚለውን ያበላሸውን ግን ይቆይልን የሚሉ ኃይሎች አሉ። እነሱንም ተከራክረን ይሄ አዋጣም ይሄ ይጎዳል ብለን ሐሳብ ልናስቀይራቸው ነው። ለሽግግርም ሂደት ያለው ቅድም ውይይቱም ያስፈልገው እዛ ላይ ነው። በኋላ ወደ መጥፎ እንዳያመራ ወደ መጥፎ ዝንባሌ እንዳያመራ ማለት ነው። ግን ያንን ለማስቀጠል አሁን ጠቅላይ ሚኒስትሩ እንደሚለው ህገ መንግስቱ መጠበቅ አለበት፣ እሱ ማስጠበቅ ነው። ኢህአዴግን ማስቀጠል ነው አድሶ የሚለው ካለ እንግዲህ እንትናችን የትግላችንን አላማና ውጤትና እንትኑን ትብሎታል ማለት ነው። ክዶታል፣ ሰርዞታል ማለት ነው። እና ትግል መቀጠል ያለብን ለዚህ ነው። ትግላችን ይቀጥል ነው እኛ እና ስርነቀል ለውጥ ማለትም አክቸል ችሎና ለህዝብን ቀልብ ወደ ሌላ ለመውሰድ አድርጎ እንደው ሰው መግደል ምን አይደለም። ኢትዮጵያ ስርነቀል ለውጥ አልተደረገም። አጼ ኃይለ ሥላሴ ወረዱ፣ በፊውዳሊዝም አንጻር የመሬት አዋጅ ወጣ። ግን መንግስት የህዝብን መሬት ይዞ መንግስት የተባለው የነሱ የመንግስት ገባር ነው ያደረገው። አርሶ አደሩ መስት አልሰጠው፣ መሬት ለራሱ በስራ ላይ አልዋለም። እኩልነት ደግሞ አልመጣም፣ አምባገንነት መጣ። ግን በህዝብ ስም ነው የአምባገንነት። በቃ ይሄ ለውጥ አይደለም፣ ስር ነቀል ለውጥ አልነበረም በደርግ ጊዜ። ስለዚህ ለስር ነቀል ለውጥ ገና ታገልን። ማመጣ ወያኔ በማሉ መጣ። ወያኔ መጥቶ የዘረኝነትን የአምባገነንነትን የኢፍትሃዊ መሆንን ህግን መጣትን ከህግ የበላይ መሆንን ነገር አሰፈነ እንጂ አስቀጠለ እንጂ አልለወጠም፣ አላሻሻለም፣ አዲስ ስርዓት አላመጣም። የመጣው ዘረኛ ስርዓት ነው ያመጣው። እሱም ደግሞ እንቃወመውና ዴሞክራሲን የሚጻረር ስርዓት ስለሆነ እሱንም ታግለነዋል። አሁን ትግላችን የሚቀጥለው አንድ ግለሰብ ስልጣን ለማምጣት አጨጭበን ስልጣን ልናወጣ ወይም ኢህአዴግና ወያኔን አዲስ ጭምብል አድርጎ ለማስቀጠል አይደለም። እንደሱ ከሆነ ስር ነቀል ለውጥ የለም። ስር ነቀል ለውጥ የሚለው ወያኔን ከነስርዓቱ ከነግሳንግሱ የሚያስወግድ እና ኢትዮጵያዊነትን ኢትዮጵያን የሚገነባ ስርዓት የሚጠቅም ለህዝባችን ለአብዛኛው የሚጠቅም ስርዓት መኖር አለበት ነው። ይሄ ነው መንፈሳችን፣ ይሄ ነው እኛ አቋማችን፣ ይሄ ነው አቋማችን። አሁን የምንቀይርበት ምክንያት ስላላገኘን ስር ነቀል ለውጥ ያስፈልጋልና ጠቅላይ ሚኒስትሩ አልገባውም ነው ምነው። ስለ ስር ነቀል ለውጥም አልገባውም። ብዙ ጥራዝነጠቅ በሆኑ ንግግሮችና የሰው ቀልብ ሊስቡ በሚችሉ አነጋገሮች እና ጭብጨባ ሊያመጡ በሚችሉ አነጋገሮች መሰረት ፖለቲካ አይካሄድም። ነገሮችን ጠለቅ ብሎ ማወቅ ማጥናት እኛ ያደረግነው ምርጫ የፖለቲካ ምርጫ በጥናት ላይ ያልተመሰረተ ሌለው ሞከረ ምን ማለት ነው? እኛ አጥንተን አውቀን ነው የመረጥነው። መረጣችሁ ስህተት ነው መንገዱ ስላል፣ አይ አንተም የመረጥከው መንገዱ ስህተት ነው ልንለው እንችላለን፣ አንችለው እንችላለን። ግን ሳጠሩ ዝም ብሎ ዘዋሉበት ማለት ይሄ ዝም ብሎ ማጥላላት ዘመቻ ከመሆን አያልፍም። ስለዚህ ስር ነቀል ለውጥ አሁንም ያስፈልጋል። ወያኔን ከስሩ ነቅሎ መጣል ያስፈልጋል ከነ ስርዓቱ። ይሄ ማለት እያንዳንዱ በወያኔ መንግስት ያለው ሰው ሁሉ መጨረስ ነው ማለት አይደለም። በእንደዚህም ብሎ መገመት መረዳት ደግሞ ስህተት ነው፣ አላዋቂነት ነው የሚያሳየው። ስለዚህ እኛ ስር ነቀል ለውጥ ያስፈልጋል እንላለን።
ውድ ተመልካቾቻችን ከአፍታ ቆይታ በኋላ እንመለሳለን። ውድ የፍኖተ ርዕይና የፍኖተ ዴሞክራሲ ፕሮግራም ተከታታዮች፣ ልሳናችንን በገንዘብ መርዳት የምትፈልጉ ዌብሳይታችን ላይ www.fnote.org finote.org በመግባት እና ዶኔት የምትለውን ማመልከቻ በመጠቀም የምትችሉትን እንድትረዱና ፕሮግራሞቻችን ይበልጥ ይሰቡ ዘንድ በነጻነትና የሚዛናዊ መረጃ አጥቶት በሚሰቃየው ኢትዮጵያዊ ሁሉ ስም እንድትተባበሩን እንጠይቃለን። ፍኖተ ርዕይ እና ፍኖተ ዲሞክራሲ ሬዲዮ የሃፓ ልሳን። ህዝበኝነት ምንድን ነው? ከአዲሱ ሹመስ ጋር ምን ያገናኛቸዋል?
እኛ እንግዲህ እኛ ስለ ግለሰቡ ያለን ወይም ስለ ግለሰቦቹ ያለን አመለካከት እንግዲህ ቀደም ብለን እንዳልነው መጠርጠር ሲያንስ ነው ብለናል። ምክንያቱም 28 ዓመት በወያኔ ጉያ የነበሩ ናቸው። እና እኛ ከእባብ እንቁላል እርግብ ይወጣል የሚለው ላይ አናምንም። ብዙ አንዳንዶች ይቻላል ከውስጡ የሚወጡ ይኖራሉ፣ ከመጥፎ ስርዓትም ለውጥ አምጪ ሰዎች ሊመጡ ይችላሉ ይላል። እዛ ክርክር መግባትም አንፈልግም። እኛ አማኝ አይደለንም በእንዲህ አይነት አነጋገር ስንጀምር። ስለዚህ መጠርጠር ሲያንስ ነው ያልነው ለዚህ ነው። እንጠረጥራለን፣ ግን ህዝበኝነት ነው የምለው። እኛ ህዝበኝነት አዋጣም። ህዝበኝነት ምንድነው? ሊስብ ይችላል፣ የሰውን ቀልብ ሊስብ ይችላል። ለምሳሌ ኢትዮጵያዊ ኢትዮጵያ ኢትዮጵያ ስላለ አዲሱ ሹም ወይም ጠቅላይ ሚኒስትሩ ብዙ ሰው ይህንን ሰምቶ ስላልነበረ ከዚህ በፊት ስላልሰማ ይህንን ብዙ ሰው በጣም ደስ ብሎታል። ምክንያቱም እነዛ ኢትዮጵያን እንኳን ስሟን መጥራት የማይፈልጉ ጉዶች ስለነበሩ ወያኔዎቹ አሁንም ናቸው። ያን ጊዜ ይህንን ሲል ሰው ሀሀ ይላል። ግን አሁን በምሳሌ ኢትዮጵያዊነትን የሚያጠናክር ስራ እየሰራ ነው ወይ? አይደለም። ተጨባጭ እንደውም ልዩነትንና ክፍፍልን የሚያጠናክር ህዝብን ደግሞ የሚያሰጋ እና የሚያሳስብ ስራ እየሰራ ነው። ጠቅላይ ሚኒስቴሩንም አገኘ ነው የሚሉት ሰዎች ቅን ናቸው። ለዚህ አዳዲሶቹ ሹሞች አዳዲስ ልበላቸውና ቅን ሰዎች ናቸው ያምኑበታል በሚሉት ይላሉ። እሱ አይደለም ዋናው። ለኛ ቅንነት አይደለም፣ እኛ የግለሰብ ስሜትና መንፈሱን ዝም ብሎ እንትኑን አይደለም ሊያምን ይችላል በሚለው ስን እንኳን ነው። ግን ስራው ምንድነው ነው ወኛ ነው? ምን አይነት ተቋሞች አሉ? የሚወሰዱት እርምጃዎች ምንድናቸው ነው እንጂ በድርጅትማ በራሱ እምነት ግለሰብ በራሱ እምነት እኮ በጣም ጥሩ ጥሩ እምነቶች ሊኖሩ ይችላሉ፣ ግምቶችም ሊኖሩት ይችላሉ። ሰው ጥሩ እየሰራን ነው፣ ህዝብን እየጠቀምን ነው፣ ህዝብ እየወደደንም ነው፣ አጨብጭቦልናል፣ ወዶናል፣ ሀይ ሀይ ብሎናል ብለን ሌላ ቦታ መሄድ እንችላለን። ይሄ ግን ሁሉ መሰረት የለውም። መሰረት ያለው ነገር በተጨባጭ ምን እየተሰራ ነው፣ ምን አቋም እየተወሰደ ነው፣ ለሀገራችን ለግንባታዋ ለዴሞክራሲዋ የሚጠቅም ምን እርምጃ እየተወሰደ ያን እርምጃ ይሄ ግለሰብ እየወሰደ ነው ወይም ቡድኖቹ እየወሰዱ ናቸው እንላለን እንጂ እኛ እኮ ከዚህ መለስም ሲደነቅና እናውቃለን። መንግስቱንም ያደንቁ ብዙ ነበሩ። ግን እነዛ ሰዎች ስራቸው የአምባገነን ስራ ነው። ወደ አምባገነንነት የሚወስዳቸውን ስራ ነው የሚሰሩት። እኔ እንዲያረጋለሁ ማን ነው አንድ ሰውን ግለሰብ ወሳኝ ያደረገው? እኛ እኮ ይሄ ይቁም ነው ያለው። የግለሰብና የአንድ ቡድን ወሳኝነት ይቁም። እስቲ ህዝብ ድምጽ ይኖረውና መጀመሪያ ህዝብ ለራሱ የሚበጀውን ህገ መንግስት ያርቅቅ፣ ለራሱ የሚበጀውን ፍትሃዊ ስርዓት እንዲመሰረት ያድርግ። ከዛ በኋላ ውድድር ሲመጣ ምርጫ ሊገቡ የሚፈልጉ ሰዎች ሲወዳደሩ ያኔ ተነስተው እኔ እንዲህ ችሎታ አለኝ ዶክተር ነኝ ማራቆ ነገር የለም ሁሉ ብሎ ህዝብን ማግባባትና የህዝብ ድምጽ ለማግኘት መሞከር ይቻላል። ግን እኛ በእንዲህ አይነት ዲስኮሮች ላይ ተመስርተን ግምት አንሰጥም። ህዝበኝነት ወደ አምባገነንነት ይመራል። በታሪካችን ቀርቶ በዓለም ታሪክም ስናየው ሁሉ አምባገነኖች ህዝበኛ ነበሩ። ለህዝብ ቆማለን ብለው የህዝብን ቀልብ ስበው ህዝብ እንዲደግፋቸው አድርጎ በኋላ እንትናቸውን አስረግጠው ውጭ ያሉ ናቸው። ምክንያቱም ህዝብ የወሳኝነትን መብቱን አሳልፎ ይሰጣቸዋል። አመኔታ በግለሰብ ላይ ያደርጋል። ያ ግለሰብ ቀስ እያለ ስልጣኑን ሲያከማች እንዴት እንደሚቀየር ግን መንግስቱ እንዴት ነው ሄደው የመንግስቱን አካሄድ መጠየቅ ነው። ስለ መንግስቱ የራሱ ጓደኞች የጻፉት መጽሐፍ ያኔ ማንበብ ነው። የሚፈሩት ሰው እንደሆነ በመሀላቸው ብቅ ብሎ የሚፈሩት ሰው ሆኖ ያን ሁሉ ጓደኞቹንም ህዝብንም የጨረሰ ሰው ሆነ። መለስ ዜናዊ ማመጣጡ እንደዚህ ነው። ቀስ እያለ መጥቶ በወያኔ የበላይነትን ያዘ። ጭቅልት አላምባገነን የሆነው እና ህዝበኝነት አይደለም። ህዝበኝነት አይጠቅምም። እንደው ህዝበኝነት ሲመጣ ሄደው እንዲህ አይነት ልፋፋ የሚያረጉ ሰዎች ሲመጡ መጠራጠር ያስፈልጋል። ምንድነው አላማቸው? ምንድነው አላማው ሲባል ጠቅላይ ሚኒስትሩ ህገ መንግስቱን ማስከበር ኢህአዴግን ማስቀጠል እና ለምርጫ መሄድ ይላል። ምን ማለት ነው? ወያኔን መቀጠል ማለት አለ። ወያኔ ከሄዱ ነው። ወያኔዎች እኮ አሉ፣ የትም አልሄዱም። እዛ ሄደው መቀሌ ተሸሽገዋል ምናምን፣ እንደዚያ ተወሬም አለማውራት ነው የሚሻለው። ቁጭ ብለዋል፣ አገራችን ላይ ተቀምጠዋል። ያን ሁሉ ቢሊዮን ብር ይዘዋል፣ ያን ሁሉ ትጥቅ ይዘዋል፣ ያን ሁሉ ወታደር ይዘዋል፣ የትም አልሄዱም። ይህን ይልቅ በደንብ አምኖ ተገንዝቦ ምን ማድረግ ይቻላል። አሁን ቅልበሳ ሊያደርጉብን ነው እያሉ ከመሯሯጥና ከመጮህ ለቅልበሳውን ማገድ የሚችለው ህዝብ ስለሆነ ህዝባዊ መሰረት እንዴት ነው የሚገኘው? ህዝባዊ መሰረት እንገንባ፣ ህዝቡ ተሳታፊ እንዲሆን። ጥቂቶች በዙሪያ እንደ ወፍ ስለተንጫጩ መሰረት አለ ማለት አይደለም። ደገ ጥይት ሲተኮስ ማን ነው ከጎን የሚቆመው? ይህ ማጣራት ያስፈልጋል። ህዝብ እንዲሆን ከተፈለገ በአጉል ተስፋ አይደለም፣ መሰረት ያስፈልጋል። ህዝብ ደግሞ ጥያቄው ሲመለስለት ፍትህ ሲያገኝ ሲያይ ተስፋ ያደርጋል፣ በደንብ ተስፋ ያደርጋል። እና አሁን አንድ ሰው እኮ ለመገመት ዙሪያው ያሉትን ሰዎችና ጓደኞቹን ማየት ይበቃል። ማን ናቸው የሚሰበሰቡት ያሉት ሰዎች? ጠቅላይ ሚኒስትሩ የሚሰበስባቸው እነማን ነው እንበል እስኪ፣ ከነዛ ውስጥ የህዝብ ሰው እነማን ናቸው እንበል። የሁለት የሶስት የአራት ሰውን ቡድን ሁሉ ሰብስቧል። እነ መንግስቱን ሊያግባባ ይሞክራል። መንግስቱ ኃይለማርያም ማግባባት ማለት የኢትዮጵያን ህዝብ ደም መርገጥ ማለት ነው። በጣም መጥፎ እንትን ነው፣ መጥፎ እይታ ነው። ለሻቢያ አገሩን ከፍቶ መስጠት አሁን ጊዜው ነው? ተገቢ ነው? ማን ነው የሚጠቀመው ከዚህ? ከአረቦችና አሜሪካ ከሚደግፈው እርምጃ ስንል ህዝብ ነው ወይ? ሰላም ጥሩ ነው።
ይቅርታ መባባል ኢትዮጵያዊ ባህል አይደለም እንዴ?
ይቅርታ እኮ ያጠፋው ሰው አጥፍቻለሁ ማሩኝ ሲል በሀገራችን ባህል ቀሳውስትም፣ የሃይማኖት መሪዎችም፣ ሼኮችም፣ የሀገር ሽማግሌዎችም ሆነው ሰው እኮ በደም የተጣላን ሰው ሁሉ ያስታርቃሉ። እኛ ራሳችን በምንታገባቸው ቦታዎች የደም የነበሩትን ችግሮች በዚህ አይነት መንገድ ለመፍታትና ሰውን ለማስታረቅ ሞክረናል። እኛም ከጓዶቻችን ገዳዮች ጋርም እኮ ታርቀናል። ግን በምን ምክንያት ነው? ለምሳሌ ወይ የኢትዮጵያ ጥቅምን በጣም ለዛ ጥቅም አብረን መታገል አለብን ባልን ጊዜ፣ ደርግ ላይ አብረን እንታገል ባልን ጊዜ ጠርተን ከገዳዮቻችን ከነበሩ ቡድኖች ጋር ተነጋግረን ደርግ ላይ አተኩረን እንታገል በሚል ተስማምተናል፣ ህብረት ፈጥረናል። ይህ አንድ ምክንያት ነው። ሁለተኛ ደግሞ ይቅርታ ከጠየቀ ሰው አጥፍቻለሁ ንስሐ ገብቻለሁ ካለ ደግሞ ጥሩ ነው። እንግዲህ እዛ ላይ ሰው መክሮ አይ ንስሐ ገብቷል፣ ያው ድንጋይ ተሸክሞ ለምኖናል እና ምሕረት እናድርግለት ብሎ ህዝብ ቢስማማና ህዝብ ሊወስን ይችላል። አንድ ግለሰብ አይደለም የሚወስነው። መንግስቱ ኃይለማርያም እንኳን አጠፋው ሊል በጻፋቸው መጽሐፍ ሳይቀር እኔ አንድ ነገር አደረኩት የለም ያጠፋሁት የለም ነው የሚለው። ሌሎቹም ደርግ መኮንኖች አሁን አዲስ አበባ የሚርመሰመሱትም ይህንን ነው ያሉት። የሚያጠፋ ነው የለም፣ ማንንም ይቅርታ አንጠይቅም። ለምን ነው ይቅርታ ጠይቁም እንባለው ነው ያሉት። ወንጀለኞቹ በሞላ በወያኔ ወንጀለኞቹም ሳይቀር ለምን ነው ምሕረት የሚደረግላቸው ለነሱ? መጀመሪያ ማመን አለባቸው። መጀመሪያ አጥፍተናል ማለት አለባቸው። ይሄ እንኳን አልተደረገም። መንግስቱን እንግዲህ መንግስቱ ምሕረት ማድረግ እና ይቅርታ ማድረግ ሊጠቅም ይችላል። ኢሰፓዎች መንግስቱን አሁን የሚያደንቁ ሰዎችን ለመሳብ ግን ያን ሁሉ ወገን ያጣው ቤተሰብና ያጣው ህዝብ ደግሞ ብዛት አለው። እሱ ደግሞ እንትን ይፈልግ ፍትህን ይጠይቃል። የሰው ደም ይጮኋል፣ የንጹሃን ደም ፈሷል። እነዚህ ሁሉ ተድበስብሶ ገዳዮቻቸው እዛ ገብተው እንዲርመሰመሱ ይፈቀዳል? የመንግስቱ ሰለባ የሆኑት እኮ ኑ ንጉ ሀገራችሁ ግቡ አልተባሉም? በግልጥ አልተባሉም? ይህም አልሆነም እኮ ያልሆነ ነገር አለ። ስለዚህ የሚጎድለው ነገር አለ። ይቅርታ በሃይማኖት ምናን ሃይማኖትና ፖለቲካን ባይደባልቁበት ጥሩ ነው። መደባለቅ የለበትም። ሃይማኖት በዚህ በኩል ነው፣ ፖለቲካ በዚህ በኩል ነው። ሁለቱ ይደባለቅና በሃይማኖት ይቅርታ እናረጋለን። እንዴ ብለን እንግዲህ አሁን ወያኔ እንደው አትፋረዱት አስፈልጉት የሰረቀውን ማምጣት ብሎ ይመጣል እኮ ቀጥሎ ይሄን አንቀበልም። ያን ሁሉ ሰው ያሰቃዩ፣ ያን ሁሉ ሰው ፈጁ፣ አንድ አንድ በብሔረሰብ ደረጃ ብሔረሰብ ጠልተው ሊያጠፉ ሊያፈናቅሉ የሞከሩና ስንት ወንጀል የፈጸሙትን ይቅር ብለናቸዋል። እንግዲህ ባይሁማን ነው፣ ትልቅ ቄስም አይደለም፣ ጠቅላይ ሚኒስቴሩ ነው። ምን አገባው እሱ? እኛ እኮ እሱን ምህረት ማድረግ አለብን፣ ይቅርታ ለሱ ማድረግ አለብን። ምክንያቱም የአውሬ ቡድን አመራር ሆኖ 28 ዓመት የቆየ ሰው ነው። ንስሐ ገባ ካለ ህዝብ ካመነበት ደግሞ እውነትም ሀቅ ነው፣ ይሄ ሰው ለደግ እየቆመ ነው፣ ደግ እያሰበ ነው፣ ተጸጽቷል ካለ ምህረት ያደርግለታል። ለሱም ማለት ነው። እሱ ምህረት ሲያጭ ሊሆን አይችልም። ህዝብ ነው ምህረት የሚሰጥ። እሱ ደግሞ ወንጀል ሲታመን ፍትህ ሲሰፍን ነው እንጂ ወደ ፈናው እርቅና ይቅርታ፣ ይሄ ደግሞ ሃይማኖት ይፈቅደዋል። የማን ሃይማኖት? ይህንን መጠየቅ እንችላለን።
አዲሱ ሹም በርዕዮተ ዓለም ደረጃ ካፒታሊዝምን የሚደግፈው ከአሜሪካን ጋር ባለው ግንኙነት ነው ይባላል። ኢህአፓ ደግሞ ሶሻል ዴሞክራሲ ይላል። በዚህ ላይ ምን ይላሉ?
እኛ በርዕዮተ ዓለም ደረጃ ማንኛውም የፈለገው ርዕዮተ ዓለም መያዝ ይችላል። ማንኛውም ድርጅት፣ ማንኛውም ፓርቲ፣ ማንኛውም ግለሰብ አቋሙ የየራሱ ነው። እንግዲህ የትኛው አቋም ይሻለኛል የሚለውን ለህዝብ አቅርበው በሶሻል በኢኮኖሚ በዲሞክራሲ ጥያቄ በመብት ጥያቄ በዚህ እኔ እንዲህ አደርጋለሁ ሲል ያን ህዝብ አይሄኛው ያዋጣኛል ብሎ ይመርጣል እንጂ ካፒታሊዝም የሚለውን ሰው በላ ስርዓት ነው የምንለው እኛ። እሱን ስርዓት ግለሰቡ ሊጭንብን አይችልም። ጠቅላይ ሚኒስቴሩ በእምነቱ የካፒታሊዝም ስርዓት ያዋጣኛል ሊሸር፣ ምክንያቱም አፍቅሮ አሜሪካ ያለው ግለሰብ እንደመሆኑ መጠን የአሜሪካኖቹን ስርዓትና የአሜሪካኖቹን ምርጫ ሊወስድ ይችላል። እሱ የእሱ መብቱ ነው፣ መብቱን አንጋፋም። ግን እኛ ላይ ሊጭነው አይችልም። እኛ ህዝባችን ነው የሚመርጠው ምን አይነት የኢኮኖሚ ስርዓት ይኖረን የሚለው ላይ ህዝባችን ነው የሚመርጠው። እኛ ለምሳሌ ህብረተሰባዊ ዴሞክራሲ ስንል ሰፊውን ህዝብ፣ ሰርቶ አደሩን ህዝብ የሚጠቅም ዴሞክራሲ እንጂ ለጥቂት ከበርቴዎች የሚጠቅም ስርዓት አንፈልግም ነው የምንለው። ይሄኛ አቋም ነው። ህዝብ ግን አያስፈልግም፣ ይሄ የኛ የምርጫ ለምሳሌ እንደ ስዊድን እንደ ፈረንሳይ እና ዴንማርክ እና አይነት አገሮች ያላቸውን ሳይሆን እንደ አሜሪካ ያለውን ነው። ጥር ያለ ጨካኝና የሰብአዊ የሆነ ደግሞ ካፒታል ስርዓት ነው የምንፈልገው ካለ ይመርጣል ህዝቡ። እኛ በዚህ ላይ እሱም አይጫንብን ትችትም አያርግ። ትችትም የማድረግ መብት የለው። ምርጫ ላይ ውድድር ላይ ከገባንና እዛ ላይ የኛ ፓርቲ ይሄን ያደርጋል የኦሮሞ ዴሞክራሲያዊ ፓርቲ እንዳለው አሁን ይሄን የምንመርጠው እኛ፣ እነሱ ግን ይሄን ይመርጣሉና ይሄ ይጎዳቸዋል ይለን ብሎ ሊታገለን ይችላል። እኛም እንደዚሁ በእንትኑ ከዛ በዚህ አይነት ሂደቱ ከገባን ልንቃወም ይችላል። ግን ይሄን ስርዓት ነው እኛ የታገለው። ለምሳሌ አሁን ልማታዊ እድገት ያለው መለስ ካፒታሊዝም አይደለም እሱ፣ ከምርጫው ከርዕዮተ ዓለም ምርጫው ጋር የተያያዘ እንትን ነው። ግን እሱም ወደ ካፒታሊዝም ሊያመራ ነበር ብሎ ማለቱ ዝም ብሎ ነው፣ ስህተት ነው፣ አልገባውም ማለት ነው የአለቃው ምርጫ ምን እንደነበር። እና በርዕዮተ ዓለም እዛ ውስጥ ባይገቡ ደስ ይለናል። ያ ምን ያደረግነው ምርጫ በራሳችን አስበንበት አንበን አውቀን ነው እሱ እንደሚለው ዝም ብለን ነው ምንድን ያለው የርዕዮተ ዓለም ቫክዩም ገዋ ስለተፈጠረ ምን ማለት ነው? ራሱ ቃሉ ራሱ ትርጉም የለው እንኳን ሀቅ ሊሆን። እና መምረጥ ይችላል ፈለገውን። እሱ ለራሱ ነው፣ ለራሱና ለድርጅቱ ህዝብ። የኢትዮጵያ ህዝብ ግን እሱ ሊመርጥለት አይችልም። የኢትዮጵያ ህዝብ የሚመርጠው ሁሉ ሰምቶን ልዩ ልዩ አስተያየቶችን ሰምቶ አልፈልግ እንዴ? የንጉሳዊ ስርዓት ቢልስ የኢትዮጵያ ህዝብ አብዛኛው የአጼ ስርዓት ይመለስልን ሊል ይችላል እኮ መቀበል አለበት። የለም እኔ ነኝ ማውቅልህ እኔ ነኝ ማዝልህ ሊሆን አይችልም። እኛ አንፈልግም የአጼ ስርዓት፣ ግን የኢትዮጵያ ህዝብ እንፈልጋለን ካለ ምን አለ? አቅማችን ማቅረብና መቃወም ነው እንጂ ከዛ በላይ ህዝብ ነው የሚወስነው። ሄድ ማክበር ያስፈልጋልና ካፒታሊዝም ነው ምናምን ማለት እና ጸረ ሌሎችን አስተሳሰቦችን አመለካከቶች ጸረ የሆነ ንግግር ማሰማት ዴሞክራሲያዊ አይደለም፣ ማወቅም አይደለም፣ ትክክልም አይደለም።
ብዙ የአውሮፓ አገራት ሶሻል ዴሞክራሲ ሊደግፋሉ። ይህ አስተሳሰብ ለህዝባችን ምን ፋይዳ አለው ይላሉ?
ነው እኛ ስንመሰረት የነበረን አቋም ግራከንስ አቋም ነው። ሶሻሊዝም ነው የምንለው የነበረው በጊዜው በነበረው እንትን ማርክሳዊ ሌኒናዊ አቋም ነው የሚባለው ነው ያዝ ነው። ምክንያቱም ለለውጥ እና ለሰፊ ህዝብ የሚሆን አስተሳሰብና አመለካከትና ፕሮግራም መርሃ ግብር ከዛ ጋር የተያዘ ነበር በጊዜው። እና ፕሮግራማችንኛ ደግሞ ለምሳሌ አንድ ግንባር ቀደም ፓርቲ ግን መድበለ ፓርቲ እንዳለ ሆኖ መድበለ ፓርቲ ለምሳሌ ጸረ ሱዳንና ጸረ ኢምፔሪያል ሲሆኑ ፓርቲዎች የሚልም ማገጃ ነበረው መጀመሪያ ላይ። ይሄ ግን በኋላ ትክክል አይደለም ሁሉም ፓርቲዎች መብት ሊሆኑ አስቸጋሪ ስለ ሁለተኛ ጉባኤ ጀምሮ አቋማችንን አሻሽለን ቀይረን መድብለ ፓርቲ ስርዓት ማለት አጤ የሚመለሱልኝ የሚለው የአጤው ስርዓት አይነት ፈልጋለሁ የሚለው መሆነ ሌላው ሊቋቋም እንደሚችል እንግዲህ የተቀበልንበትና ያመንበት ነው። ህብረተሰባዊ ዴሞክራሲ ሶሻል ዴሞክራሲ ስንል ደግሞ ይሄ ሰፊ ነው የሚሆነው። የሶሻሊስት ሀገሮች በተግባር ሲታዩ ወደ አምባገነንነት ያመሩ ነበሩ። ተግባሩ ቲዮሪው ሌላ ሆኖ በሶቪየት ህብረትም በቻይናም በኮሪያም በምስራቅ አውሮፓም የታየው ግን ወደ አምባገነንነት ያመራና የሰርቶ አደሩን ህዝብ ራሱ መብት የሚጻረርና የሚረግጥ ሆኖ ነው የተገኘው። ስለዚህ ህብረተሰባዊ ዴሞክራሲ ስንል ግን ሰፋ ያለ በደመድብለ ፓርቲን የተቀበለ የግለሰብ ነጻነቶችን ያከበረ በኢኮኖሚው ደግሞ ቅይጥ ኢኮኖሚ የሚኖረው ተሳትፎ የመንግስት ተሳትፎ የህዝብ ተሳትፎና የካፒታሊስቶች ደግሞ የባለሀብቶች ደግሞ ተቀይጠው እነሱ ለህዝብ ለአብዛኛው ህዝብ የሚጠቅም ደረጃ የሚሄዱበት ህዝብን የሚጠቅም ስርዓተ ኢኮኖሚ እንዲኖር እንፈልጋለን። እኛ 10 ሚሊዮነሮች ወይ ሚሊዮን ያላቸው ማፍራት አይደለም፣ ድህነትን መቀነስ ስንችል ደግሞ ማጥፋትና አብዛኛው ህዝብ ኑሮ የሚሻሻልበት ኑሮ ከፍ የሚልበት ገቢው ከፍ የሚልበት እና የተደላደለ ኑሮ የሚኖሩበት ስርዓት ነው የምንፈልገው እንጂ 100 ግለሰቦች አሁን በሌሎች እና አሜሪካ እንደሚታየው ጥቂት ግለሰቦች የዓለምን ሀብት የሀገራቸውን ሀብቶች አዘ የዓለምን ሀብት የሚይዙበት ስርዓት አንፈልግም። ስለዚህ እዚህ ላይ እኛ የተለየ አስተሳሰብ አለን። ምስረታችንም ህዝባዊ ስለሆነ አቋማችንም ከመጀመሪያው ህዝባዊ ስለሆነ አሁንም ቢሆን በህዝባዊ አቋም ላይና ሰርቶ አደሩ ህዝብ በሚጠቅም ፖለቲካ ላይ ነው ዝንባሌያችን። ለጥቂቶች አይደለም እንታገላው እንጂ ለብዙሃኑ ነው።
አዲሱ ሹም መኢሶንና ኢሃፓ ኮሙኒዝም እና ሶሻሊዝምን ሳይረዱ ችግር አተረፉልን አሉ። በሌላ በኩል ደግሞ ወያኔ ኮሙኒዝምን ያራምድ ነበር በዚህ ላይ የሚሉት አለ።
ወላ ጠቅላይ ሚኒስትሩ ታሪክ አውቅም፣ አንደኛ ታሪክ አውቅም፣ ንግግር ይወዳል። ታሪክን ያላገነዘበ ንግግር ደግሞ ያስገምታል እንጂ ምንም አቅነት የለውም፣ ግን ያስገምታል በሰው በሚያውቀው ሰው ዘንድ ይህ ምን ነው እንደዚህ የሚያሰኝ ነው እንጂ ምስጋናና ጭብጨባን የሚያስገኝ አይደለም። ግን ሊጨበጨብለት ይችላል፣ ሊጨበጨብለት ይሆናል። ቸናሸ ምናምን ሲለን የነበረው ግን ስህተት ነው። እኛ ያደረግነው የርዕዮተ ዓለም ምርጫ መጀመሪያ በጥናት ላይ የተመሰረተ ነው። በሀገራችን ሁኔታ ላይ ምን አይነት መፍትሄ በሚለውም የተመሰረተ ነው። በዛ ጊዜ የነበሩት ምሁሮች አጥንተው የወሰዷቸውና የያዟቸው አቋሞች አሉ። እንዲሁ በግል ዝም ብሎ አይደለም የተያዘው አቋም። እሱ ከመሰለው ተሳስቷል፣ አያውቅም። ደግሞ እንደዚህ ብሎ ኮሚኒስት አመጡ ካለ በምን አይነት ድርጅት ውስጥ ነበር እሱ ያደገው የሰራው? ተኮትኩቶ ያደገው የት ነው? ወያኔ ጉያ ስራ አይደለም? ወያኔ ጋር ወያኔ ስራ አይደለም? ወያኔ ከሶሻሊዝም የከፋ ጨቋይ ሶሻሊዝም የአልባኒያን ሶሻሊዝም እንቀበላለን እናመልካለን ያለ ድርጅት ውስጥ እኮ ነው እሱ ያገለገለው። ስለዚህ ራሱን ነው የሚቃረረው፣ ራሱን ነው የሚሰድበው እንጂ እኛን አይደለም። የተሳሳተ ነገር ነው እና መዋሸት ነው። በቀጥታ መናገር ይዋሻል።
ሹሙ ይህን የሚናገረው ህዝብ አያነብም አያውቅም ከሚል ይሆን?
እኔ ይመስለኛል ህዝብን በመናቅና ባለማወቅ ብሎ መገመት ነው። አያውቅም ምንም ነገር፣ ታሪክንም አያገናዝብም እና ብቻ አሳምሬ ቃላት አሳምሬ ከተናገርኩ ሰው ይቀበለኛል ማለት ይመስለኛል። ወይም አማካሪዎቹ ደግሞ እንደዚህ ብትል እንደዚህ ብትመለስ እንዲህ አይነት ጥያቄ መጣ እንዲመልስላቸው ብለው የሰጡት ይመስለኛል። የሚያውቀውም አንዳንዱ የሚያውቀው አይመስለኝም። በእርግጥ ቅራኔው እንደው የሚናገረው ነገር ቅራኔ ማወቅ አለበት፣ ቻል አልመቻል አለበት። ወያኔን እሱ በወያኔ ስር አገልግሏል፣ የወያኔ አመራር አካል ነበረ፣ በአሜሪካኖቹም ሰልጥኗል። መቀሌ ወስዶ ደግሞ ደብረጽዮን መለስን እንዲያደንቅ ትግራይ ህዝብ ነው የተሰዋው፣ ትግራውያን ብቻ ናቸው ለሀገራቸው የተሰዉ ብሎ ያልሆነ ነገር እንዲናገር ብሎ አድርገውታል። ግማሹ ባለማወቅ ነው፣ ግማሹ ደግሞ ያው በነበረው አቋምና ባለው አቋም መቀጠል ነው። የተለየ ነገር የለም። ህዝብ ግን አያውቅም ብሎ መናገር ጥሩ አይደለም። እኛም ደግሞ ለዚህ ነገሮች ምስክር የሆንን ሰዎች አለን፣ በህይወት አልሞትንም። እነሱ እንደነሱ መድረክ ተሰጥቶን በሁሉ ቦታ የመናገር የመስበክ መድረክ ሊከለክሉን ቢሞክሩም አሁንም ባለን አቅም ሀቁ ይሄ ነው ብለን እናስረዳለን። ሀቁ ይሄ ነው ብለን ስናስረዳ ብዙዎች አሉ አሁን የሚቀየሙ። ሳዳው ነው የተናገርኩት ሁሉ ጠቅላይ ሚኒስትሩን አጠቃው ሰደበው ሚሉ እንዳሉ አውቃለሁ። ግን እኛ ይሄን ብለን አፋችንን እንዘጋለን። ሀቁ እንናገራለን፣ የሚሰማን ይሰማናል፣ አልቀበልም ይሉ አይቀበልም፣ መብቱ ነው። እኛ ደግሞ የመናገር መብት አለ፣ የመናገር መብታችንን አይገድቡን፣ አንቀበልም። ይሄን ለዚህ ነው የታገልነው ከመጀመሪያ፣ ነጻነት ዴሞክራሲ ብለን የታገልነው። የማንንም እዝና የማንንም ቁጣ እኛ ልናስተናግድ ወጫማ ስር ወድቀን ጫማ ልንስም በፍጹም በእኛ ባህል የለንም፣ በእኛ ባህላችን አይፈቅድልንም። ስለዚህ የምንናገረው ለህዝብ ነው የቆምነው ስለምል ለህዝብ ይሄ ነው የሚበጀው ነው። የኢትዮጵያ ህዝብ ደግፎታል። ማን በየት ቆጠሩት? ህዝብ የኢትዮጵያ ህዝብ 100 ሚሊዮን በላይ አይደል? ቆጥረውታል፣ አማክረውታል፣ ጠይቀውታል። የለም እግዚአብሔር የመረጠልን ነው። እንግዲህ አሁን ወደ ሃይማኖት አምጥቶ ከእግዚአብሔር ሊያከራክሩ ነው። ይሄ ደግሞ ጥሩ አይደለም። ምክንያቱም እኛ እዚህ ፊት ለፊታቸው መልስ እንሰጣቸዋለን፣ እግዚአብሔር የሚሰጣቸው መልስ የለም። ወይም ይሄን አርጉ ያላቸው ነገርም አልሰማንም። ራዕይ ይታየናል የሚሉ ሰዎች ሁሉ በሱ ዙሪያ መሰብሰባቸው እኮ ራሱ የሚያጠያይቅ ነው። ወንጀለኞች እንደነ ታምራት ላይኔ አይነት ለፍርድ መቅረብ ያለባቸው አማራው ህዝብ ላይ ኦጋዴን ምን ሄዶ የቀሰቀሰ ለስንት ወንጀል ተጠያቂ የሆነ ሰው መጥቶ ዋና ሰባኪና ቡራኬ ሰጪ ሲደረግ ራሱኛ ጥያቄ አለ። ምንድን ነው የሚሰራ ያለው? ለምን ፍርድ ቤት አይቀርብም? የሰውዬ የሞቱት አማራዎች ደም እኮ በእጁ አለ እንላለን። እነሱ ናቸው ታዲያ እንግዲህ ራዕይ አይተናል፣ እሱም ችግር ታለኝ ይላል፣ እነሱም ራዕይ አይተዋል። እኛ በፖለቲካ መስክ እዚሁ በመሬት ላይ ባለን መከራከር ነው የምፈልገው። እነሱ ሰማይ ላይ ይወጡና ሌላ ማጠየቂያና ሌላ ምስክር ሊያመጡልን ይሞክራሉ። ብንቀበለው አይደለም ፖለቲካና ሃይማኖት ይለያይ ብለናል። ስለዚህ እሱም እሱንም የመተቸት መፍት አለ። እንደ ማንኛውም ዜጋ አፋችሁን ዝጉ ማለት አይቻልም። ይሄማ አምባገነንነት ነው። ይሄ ዝንባሌ መጥፎ ነው። የምናየው ዝንባሌ መጥፎ ነው። እኔ ነኝ የምወስነው፣ እኔ ነኝ ማውቅላችሁ አይገባም ነው ያለው። ምሁሮች ነን፣ ልሂቆች ነን ምናምን የሚለው ነገር እሱም አይገባም። በደሙና በላቡ ያስተማረንን ህዝብ መናቅ አያስፈልግም። እውቀት ያለው ህዝብ ዘንድ ነው። እኛ ተምረናል፣ እንግሊዝኛ ተናግረናል፣ ፈረንሳይኛ ሞክራለን፣ ጣሊያንኛም አልፎ አልፎ እንናገራለን። ስለዚህ አማርኛ ወይም ኦሮሞኛ ወይ ምናምን የሚናገረው ህዝብ ዋጋ የለውም። ገና ቡትቶ እንደለበሰ ነው ብለን አንዳንዶቹ እንደሚናገሩት በጣም ተራቀቅን ብለው ሀገራቸውን እንኳን ከረሱ፣ ዘመናት ያለፋቸው ባህላቸውን ህዝባቸውን ከረሱ እንደሚናገሩት ሊሆን አይችልም። ህዝብ ነው የበላይ። ይሄ ደግሞ እኛ ህዝበኝነት አይደለም። የምናምንበትና ተቃኝተንበት ያደግንበት የታገልንበት የሞትንለት አላማ ህዝብ የበላይ ነው፣ ህዝብ ወሳኝ ነው፣ ስልጣን የህዝብ ናት የሚል
ሁለተኛውን ክፍል ቃለ ምልልስ በሃሙስ ምሽት ፕሮግራማችን እናቀርባለን። ተክላላ ፕሮግራማችን በዚሁ ይተናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ።